በመስራጅ ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞስ ጋር የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ዝግጅቱን አሁን ይጀምራል። እግዚአብሔር አምላካችን ለዘላለም ይክበር ይመስገን። ያለፉትን ቀናት ከቃሉ ማዕድ እየመገበን ነው። ለዚህ ሳምንት መጨረሻ ደርሰናል። ዛሬ ተከታታዩን የትንቢተ ኢሳይያስ መጽሐፍ ጥናታችን እንደወትሮው ሁሉ እንቀጥላለን። በእያላችሁበት ስፍራ ሆናችሁ ይህንን የራዲዮ መልእክታችንን የምታዳምጡትን ሁሉ ሰላምታችን በጌታ በኢየሱስ ክርስቶስ ስም ይድረሳችሁ። እንደምን አመሻችሁ እንላለን ወገኖቼ። እግዚአብሔር ምንጊዜም ሳይናገር የተወበት ጊዜ የለም። እግዚአብሔር ለኔና ለናንተ ሳይናገር ያለፈበትም ጊዜ የለም። ሰሚ ልቦናን እግዚአብሔር አምላካችን ይፍጠርልን። በሰማነውም በዚህ በዘላለማዊና በእውነት ቃል እንድንኖር ደግሞ እሱ ይርዳን። አምላካችን ታዳጊያችን ታላቃችንም መሪያችንም ነው። ዳጆቼ በእግዚአብሔር የተአመነ በእግዚአብሔር የተደገፈ ልብ ካላችሁ የምትደነግጡበት የምትፈሩት ነገር አላችሁን? እግዚአብሔር የኛ መከታ ነው። እግዚአብሔር የኛ ጠባቂ ነው ስንል ምንም ሳይጎድል ምንም ሳዛንፍ ምንም ነገር ሳይለውጥና ሳይቀንስ ልዑል እግዚአብሔር አምላካችን በእውነት የኔና የናንተ ታዳጊ ጠባቂ አባትም ነው። እግዚአብሔር ለዘላለም ይክበር ይመስገን። እግዚአብሔር ሲጠብቅ መሳሪያ ከያዘ ሰው ይበልጥ ነው የሚጠነቀቅልን። ጌታ ስሙ ለዘላለም ይክበር ይመስገን። እንጸልይ። ጌታችን ሆይ በዛሬው ምሽት ደግሞ ና በመካከላችን ተገኝ። ቃልህን እግዚአብሔር አምላካችን ሆይ እንድንማር ልባችንን ክፈት። አቤቱ ሁሉ እግዚአብሔር አምላካችን ሆይ መንፈስም ልባችንም ተዘጋጅቷልና እባክህ እንደሚገባ ተናገረን። እግዚአብሔር አምላካችን ሆይ የምንጠገንበትን የምንፈወስበትን ቃልህን ደግሞ በልባችን ውስጥ ሰውርልን። በመድኃኒታችን በጌታችን በኢየሱስ ክርስቶስ ያው ስም ስትል ስማን። አሜን። ክቡራን አድማጮቼ በትላንትናው ምሽት ክፍለ ጊዜ ጥናታችን ከኢሳይያስ ምዕራፍ 52 የመንግስቱ ጅማሬ፣ የንጉሱ በክብርና በስልጣኑ መገለጥ በስፋት ከተመለከትን በኋላ ወደ ኢሳይያስ ምዕራፍ 53 ተሸጋግረን የኢሳይያስ 53 አብይ ሐሳቡ በኃጢያተኞች ምትክ ኢየሱስ ክርስቶስ መስቀል ላይ ስለመሞቱ የሚያወሳውን አንዳንድ ነጥቦችን መጠቃቀሳችን የሚታወስ ነው። ይህ እጅግ ጠቃሚ ክፍል ነው። ምዕራፍ 53 ማለቴ ነው። እስቲ ለጥናታችን ያመቸን ዘንድ መለስ ብለን ዛሬ ከቁጥር 1 እንጀምራለንና ትንቢተ ኢሳይያስ ምዕራፍ 53 ቁጥር 1 ናውጡ። ውድ ወገኖቼ ይህ ምዕራፍ የሚጀምረው በትላንትናው ምሽት ክፍለ ጊዜ ጥናታችን እንደተመለከትነው በጣም ግራ የሚያጋባ ጥያቄ በማንሳት ነው። በቁጥር 1 ላይ የምንመለከተው ማለቴ ነው እንዲህ ይላል፣ የሰማነውን ነገር ማናምኗል? የእግዚአብሔርስ ክንድ ለማን ተገልጧል? በማለት ይጀምራል። ይህን ጥቅስ ስንመለከት መልእክቱን የሚቀበለው ወይም የሚያምነው ሰው በማጣቱ ነቢዩ ኢሳይያስ በማጉረምረም የተናገረው እንደሆነ ልናስብ እንችላለን። ከምዕራፍ 6 እንደምንመለከተው እግዚአብሔር ነቢዩ ኢሳይያስን በጠራው ጊዜ ወደ ሕዝቡ ልካለው፣ እነርሱ ግን አይሰሙህም፣ ቃሌን ስትነግራቸውም አያምኑህም በማለት ተናግሮት እንደነበር ታስታውሳላችሁ። የኢሳይያስ ልምምድ የሚያረጋግጥልንም ይህንኑ ነው። ምንጊዜም ቢሆን ይህ ዓለም የእግዚአብሔር መልእክተኞችን ሁለት እጁን ዘርግቶ ተቀብሎ አያውቅም። ነቢያት በድንጋይ ተወግረዋል፣ ሐዋርያት ወይኒ ተጥለዋል፣ ማንም መልእክታቸውን መቀበል አልፈለገም። ከአንደኛው የዓለም ጦርነት በኋላ ሰዎች ስለ ሰላምና ደህንነት ብዙ ያወሩ ነበር። በዚያ ጊዜ ሌላ ጦርነት ሊመጣ እንደሚችል መናገር እንደ ኋላ ቀር አስተሳሰብ ይቆጠር ነበር። በዚያ ዘመን ሰው ሁሉ መስማትም ሆነ መናገር የሚፈልገው ስለ ሰላም ብቻ ነበር። ይሁን እንጂ አንዳንድ የእግዚአብሔር ነቢያት ግን ኃጢአትና መጽስ ካሉ ድረስ ጦርነትና የጦርነት ወሬ እንደሚኖር ድምፃቸውን ከፍ አድርገው ይናገሩ ነበር። ከጥቂት ዓመታት በኋላ ሁለተኛው የዓለም ጦርነት በመነሳቱ የተናገሩት ሁሉ ትክክል እንደሆነ ሊረጋገጥ ይችላል። በቅርቡ ሌላ ጦርነት ሊኖር እንደሚችል የተናገሩ ሰዎችን ሕዝቡ መቀበል አልፈለገም ነበር። ነቢዩ ኢሳይያስም የሰማነውን ነገር ማናምኗል? የእግዚአብሔርስ ክንድ ለማን ተገልጧል? በማለት የጠየቀው ከእንዲህ አይነት ሁኔታ የተነሳ ነው። በሬዲዮ የምናስተላልፈውን መልእክት የሚያዳምጡ ወገኖች የሚሰጡት ገንቢ ምላሽ በጣም ደስ ያሰኘኛል። ወገኖቼ እውነቱን ነው የምመሰክረው፣ የእናንተን ደብዳቤ ከፍቼ በማነብበት ጊዜ እጅግ እጽናናለሁ። በዙሪያዬ ያሉት ወንድሞቼና እህቶቼ አገልጋዮችም በእናንተ መልእክቶች እጅግ ይጽናናሉ፣ ይባረካሉ። ይሁን እንጂ የዚያኑ ያክል ደግሞ ክርስቶስን ከፍ ከፍ የሚያደርግ ትምህርታችንን የሚቃወሙ ወገኖች በአንዳንድ አካባቢ ስርጭታችን እንዳይዳረስ እንቅፋት ይሆኑብናል። አንዳንድ ጊዜ አባት ለልጆቹ ሬዲዮኑን እንዳዳምጡ ይከለክላል፣ እናትም እንደዚሁ። እኔ አንድ ጊዜ ከሁለታ የተጻፈልኝን ደብዳቤ አረሳውም። አንዲት እህት ናት፣ አባቷ ፈጽሞ የዚህ የራዲዮ ስርጭታችንን እንዳታዳምጥ እንደከለከላትና ሬዲዮኑን ወስዶ እንደቆለፈባት ጽፋልኛለች። እግዚአብሔር ይህንን ቤተሰብ ያስበው። ብዙ ሰዎች እንደሚያስቡት ይህን ያክል ኃጢአተኛ ክፉ ባለመሆናቸው አጠንክሬ ስለ ንስሐ መስበክ እንደሌለብኝ፣ አነጋገሬ ልዝብና ለስላሳ ማድረግ እንዳለብኝም ምክር ሊሰጡኝ ይሞክራሉ። ይህ ሁሉ የሚያሳየው የምንኖረው ክርስቶስን በሚጠላ ዓለም ውስጥ መሆኑን ነው። በጣም ደስ የሚለው ግን ዛሬም ቢሆን ወገኖቼ እግዚአብሔር የራሱ ነቢያት ያሉት መሆኑ ነው። ሐዋርያው ጳውሎስ ለሚጠፉ ሰዎች የመስቀሉ ቃል ሞኝነት እንደሆነ ይናገራል። እርግጥ ነው በአሁኑ ዘመን ብዙ ሞኝነት የተጫጫናቸው ስብከቶችን መስማት ይቻላል። ይሁን እንጂ አንዳንዶች በተለየ ሁኔታ እንደ ሞኝነት የሚቆጥሩት ስለ ክርስቶስ መስቀል መስበክን እንደሆነ ነው እግዚአብሔር አስረግጦ የሚነግረን። በአደባባይ ከምንሰማው ከተለያዩ ሰዎች ከምናገኘው ግንዛቤም በመነሳት ስለ መስቀሉ መስበክ ለዓለማውያን እውነትም ሞኝነት እንደሆነ ማረጋገጥ ይቻላል። የማያምኑ ወገኖች ለምን እዚህ መደምደሚያ ላይ እንደሚደርሱም የእግዚአብሔር ቃል ግልጥ አድርጎታል። ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነውና አይቀበለውም፣ በመንፈስም የሚመረምር ስለሆነ ሊያውቀው አይችልም ይላል አንደኛ ቆሮንቶስ ምዕራፍ 2 ቁጥር 14። ታዲያ እንዲህ አይነት ሰዎች እግዚአብሔር የሚነግራቸውን መስማት ይችላሉ ብላችሁ ታስባላችሁን? ዓላማውን ለመፈጸም እግዚአብሔር በሰው መላና ዘዴ በፍጹም እንደማይጠቀም ግልጽ ሊሆንልን ይገባል። ብርቶችን ያሳፍር ዘንድ እግዚአብሔር ያለምን ደካማ ነገር መረጠ፣ ጥበበኞችንም ያሳፍር ዘንድ ያለምን ሞኝ ነገር መረጠ። አንድ አይነት መምሲ ሲሰማን ልዩ ሐኪም ወይም ስፔሻሊስት ዘንድ ብንቀርብ እኛ በለመርነው ቅጠላ ቅጠልና ስራስር ያክመናል ብለን መጠበቅ የለብንም አይደለም እንዴ? እርሱ የሚከተለው አሰራር ከኛ አሰራር በጣም የተለየ ከመሆኑ የተነሳ ሞኝነት ይመስለን ይሆናል። በታማኝነት ከተከተልነው ግን የሚያዋጣን የርሱ መንገድ እንጂ የኛ መንገድ አይደለም። ታዲያ ከእግዚአብሔር ጋር ያለን ግንኙነትስ ይህን መልክ መያዝ ያለበት አይመስላችሁምን? ያም ሆኖ ግን ዛሬም ቢሆን የሰማነውን ነገር ማን አምኗል? የእግዚአብሔር ስክንድ ለማን ተገልጧል የሚለውን ጥያቄ ነው ከያቅጣጫው የምንሰማው። ስለ እግዚአብሔር ስናስብ ቶሎ ወደ አይምሮአችን የሚመጣው ሰማይ ላይ ባንድ ስፍራ በተዘረጋ ትልቅ ዙፋን ላይ የተቀመጠ ትልቅ የሰው ምስል ነው። ጥንታውያን ሰዎች አማልክት በፍጹም ከሰባይ ፍጥራቸው ጋር እንደማይኖሩ ያስቡ ነበር። ግሪኮች አማልክቶቻቸው የሚኖሩት በኦሎምፐስ ተራራ ላይ እንደነበር ነው የሚያምኑት። ሮማውያንም ከአማልክቶቻቸው ዋናው ጁፒተር በመብረቆች ላይ ስልጣን እንዳለውና በደመናት ላይ እንደሚኖር ያስቡ ነበር። ስለሆነም እግዚአብሔር ከሰማይ ሰማያት ወርዶ ከሰዎች ጋር ኖረ፣ መስቀል ላይ ማሳፋሪና ዘግናኝ ሞትን ሞተ የሚለው የወንጌል ቃል በፍጹም አይዋጥላቸው። ስለሆነም መከራን የሚቀበል አምላክ ከሰው አስተሳሰብ ጋር ፍጹም አይጣጣምም። ከዚህ 53ኛ ምዕራፍ የምንመለከተው ከማንም ይልቅ መከራን ስለተቀበለ ሰው ነው። የመስቀል ላይ ሞቱን አስመልክቶ ሲናገር እኔም ከምድር ከፍ ከፍ ያልኩ እንደሆነ ሁሉ ወደ እኔ ስባለው አለ። ዮሐንስ 12:32ን ተመልከቱ። መከራ ወይም ስቃይ ሰዎችን ወደ አንድነት የመሳብ ኃይል አለው። አንድ ፍጡር ቆስሎ ወይም በደም ተሸፍኖ ስናይ ልባችን ባዘኔታ ይላወሳል አይደለም እንዴ? እንደ ቀይ መስቀል አይነቶቹ ምግባረ ሰናይ ድርጅቶች ብዛት ያለው ደጋፊ ማግኘት የቻሉትም በዚህ ምክንያት ነው። ስለሆነም አይኖቻችንን መስቀል ላይ በሚያጣጥረው የእግዚአብሔር ልጅ ላይ ስናተኩር ልባችንም በአንድ አይነት ኃይል ወደ እርሱ ይሳባል። የመስዋዕትነቱ ግለት ቀዝቃዛው ልቦናችንን ያሙቀው፣ የፍቅሩ ኃይል ጠንካራው ልቦቻችንን ያቅልጠው። ወገኖቼ ኢሳይያስ የጥያቄውን አድማስ በማስፋት የእግዚአብሔር ስክንድ ለማን ተገልጧል ይላል። ተገልጧል ሲል የሚያመለክተው አንድን ሥራ ለማከናወን እጅጌውን የተቀለለ ሰው ክንድን ነው። ሰማይና ምድርን በፈጠረበት ጊዜ የእግዚአብሔር እጆች ሥራ ላይ ነበሩ። መዝሙር 19 ቁጥር 1 ሰማያት የእግዚአብሔርን ክብር ይናገራሉ፣ የሰማይም ጠፈር የእጁን ሥራ ያወራል ይላል። የእጁን ሥራ የሚለው በትክክለኛ አተረጓጎሙ ስንመለከተው የጣቶቹን ሥራ እንደ ማለት ነው። እግዚአብሔር ሰማይና ምድርን የፈጠረው ያለ ምንም ድካም ነበር። ቃልን ብቻ ተናገረ፣ ሰማይና ምድርም ልውና አገኙ። በሰባተኛው ቀን ጌታችን ያረፈው ሥራውን ስለፈጸመ እንጂ ስለደከመው አልነበረም። ሰውን ለማዳን ባደረገው የቤዛነት ሥራ ግን እግዚአብሔር የተጠቀመው በክንዱ ነበር። የእግዚአብሔርስ ክንድ ለማን ተገልጧል ይላል። ደህንነት ነጻ ስጦታ ቢሆንም እጅግ ታላቅ ዋጋ ማስከፈሉን ግን መዘንጋት የለብንም። ደህንነት ነጻ እንጂ ርካሽ አይደለም ወገኖቼ። ቀጥሎ የምንመለከተው ክርስቶስ ስለመጣበት ጊዜና ሁኔታ ነው። ቁጥር 2ን ተመልከቱ። በፊቱ እንደ ቡቃያ ከደረቅ መሬት እንደ ሥራ አድጓል፣ መልክና ውበት የለውም፣ ባየነውም ጊዜ እንወደው ዘንድ ደም ግባት የለውም ይላል። ክርስቶስ ከደረቅ መሬት እንደ በቀለ ቡቃያ ነው። እንዲህ የሆነውም ክርስቶስ በተወለደበት ጊዜ የዳዊት ዝርያ ንጉሥነት ሥልጣን ተቋርጦ ነበር። አስተዋላችሁ? ክርስቶስ በተወለደበት ጊዜ የዳዊት ዝርያ ንጉሥነት ሥልጣን ተቋርጦ ነበር። በዚያ ዘመን የዳዊት ዘሮች ተራ ገበሬዎችና ከብት አርቢዎች ብቻ እንጂ ልዑላትና ልዕልታት አልነበሩባቸውም። ከዚህም በላይ ደግሞ እስራኤል ከብረት ይልቅ በጠነከረ የሮማውያን ጡንቻ ነበር የምትገዛው። ሮማውያን ለዓለም አዳዲስ ነገሮችን በማስገኘት ወይም የስልጣኔ ባለቤቶች በመሆናቸው ሳይሆን የሌሎችን ስልጣኔ የራሳቸው በማድረግ ነበር የሚታወቁት። ያም ሆኖ በዚያ ዘመን የደረሱበት ስልጣኔ ገና በእንጭጭነት ደረጃ ነበር። ሞራላዊ እሴቶች ዝቅተኛ ደረጃ ላይ ነበሩ። የአይሁዳውያን ሃይማኖትም ልባዊና ሁለንተናን የሚጠይቅ መሆኑ ቀርቶ እንዲሁ እላይ ላዩን ብቻ የሚደረግ ሃይማኖታዊ ወግ ሆኗል። እንግዲህ ዓለማችን በእንዲህ አይነት ሁኔታ በነበረችበት ጊዜ ነበር ክርስቶስ የመጣው። ስለሆነም ከዚህ ግንዛቤ አንጻር ስንመለከተው ኢየሱስ ክርስቶስ የመጣው በዓለም ታሪክ ውስጥ ሞራላዊና ሃይማኖታዊ ድርቅ በነበረበት ጊዜ ነበር ማለት ነው። ዓለም እንደርሱ አይነት ሰው ማስገኘት በማይቻላት ወቅት እርሱ ከእግዚአብሔር ዘንድ መጣ። ጌታ የተመሰገነ ይሁን። ቀጥሎ ደግሞ ነቢዩ ወደ ክርስቶስ መስቀል ላይ መከራና ሞት ትኩረታችንን መሳብ ይሞክራል። ባየነውም ጊዜ እንወደው ዘንድ ደም ግባት የለውም የሚለው ቃል በትክክል የተፈጸመው ክርስቶስ መስቀል ላይ በሞተበት ጊዜ ነበር። መስቀል አስደሳችና ውብ ነገር አይደለም። የመስቀል መከራ ምንም የሚያምርና የሚያጓጓ ነገርም የለውም። ለመሆኑ የክርስቶስ መከራና ሞት ጥልቅ ምስጢር ወይም ትርጉም ምን ይሆን? ቁጥር 4ን ተመልከቱ። በእውነት ደዌያችንን ተቀበለ ሕመማችንንም ተሸክሟል። እኛ ግን እንደ ተመታ በእግዚአብሔርም እንደ ተቀሰፈ እንደ ተቸገረም ቆጠርነው ይላል። ነቢዩ ይህን እውነት እንዳንዘነጋ አጥብቆ ስለፈለገ መሲህ ስለኛ የተቀበለውን መከራ ደግሞ ደጋግሞ ነው የሚናገረው። በእውነት ደዌያችንን ተቀበለ ሕመማችንንም ተሸክሟል። እኛ ግን በእግዚአብሔር እንደ ተቀሰፈ እንደ ተቸገረም ቆጠርነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ ይላል የእግዚአብሔር ቃል። እኛ ግን ነገሩ ስለማይገባን ወገኖቼ ይህ ሁሉ መከራና ግፍ እንዲደርስበት እግዚአብሔር ለምን ፈቀደ በማለት እንጠይቃለን። ለምሳሌ ያክል እስቲ መስቀሉ ላይ የተፈጸመውን ብቻ እንመልከት። ከጧቱ 3 ሰዓት አንስቶ እስከ ቀኑ 9 ሰዓት ድረስ ለ6 ሰዓታት ያክል ኢየሱስ መስቀል ላይ ነበር። በዚህ ጊዜ ውስጥ የሰው ልጅ ማድረግ የሚችለውን ክፉ ነገር ሁሉ አድርጎበታል። ተዘባብቶበታል፣ ተፍቶበታል፣ ገርፎታል፣ በመጨረሻም መስቀል ላይ ሰቅሎታል። ከ6 ሰዓት አንስቶ እስከ 9 ሰዓት ድረስ ምድር በድቅድቅ ጨለማ ተሸፍና ነበር። በዚያ ወቅት በእግዚአብሔርና በኢየሱስ ክርስቶስ መካከል ርክክብ የተደረገበት ጊዜ ነበር። ኢየሱስ ሕይወቱን መሥዋዕት አድርጎ የሰጠው በዚያ ጊዜ ነበር። መጽሐፍ ቅዱስ እንደሚነግረን ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ይላል። እግዚአብሔር ፊቱን መለሰበት፣ ምክንያቱም እግዚአብሔር ኃጢአትን ይጠላል፣ በፍጹም ከኃጢአት ጋር አይተባበርም። እግዚአብሔር ኃጢአትን ይቀጣል ወገኖቼ። ይህን ማረጋገጥ ከተፈለገ በኢየሱስ ክርስቶስ መስቀል ላይ የተፈጸመውን መመልከቱ ብቻ ይበቃል። ሆኖም እርሱ ያን ሁሉ መከራ የተቀበለውና በመጨረሻም የሞተው በራሱ በደል ሳይሆን በእኔና በእናንተ ኃጢአት ነው። እስቲ ነቢዩ የሚለውን እናንብብ። ቁጥር 5ና 6ን አለፍ ብላችሁ ተመልከቱ። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ፣ የደህንነታችንንም ተግሣጽ በርሱ ላይ ነበረ። በርሱም ቁስልኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከእኛ እያንዳንዱ ወደ ገዛ መንገዱ አዘነበለ፣ እግዚአብሔርም የሁላችንን በደል በርሱ ላይ አኖረ ይላል። በርሱም ቁስል እኛ ተፈወስን የሚለው ሐረግ ምናልባት አንዳንድ ጥያቄዎችን እንድናነሳ ያደርገን ይሆናል። ለመሆኑ የተፈወስነው ከምንድን ነው? ከአካላዊ ደዌና ህመም ነውን? በተቀዳሚ ደረጃ የዚህ አባባል ትክክለኛ ትርጉም ምን ማለት ነው? እስቲ በመንፈስ ቅዱስ መሪነት የተነሳሳው ስምዖን ጴጥሮስ ለነዚህ ጥያቄዎች የሚሰጠውን መልስ እንመልከት። ከአንደኛ ጴጥሮስ ምዕራፍ 2 ቁጥር 24 እንደምንመለከተው ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በሥጋው ኃጢአታችንን በእንጨት ላይ ተሸከመ፣ በመገረፉ ቁስል ተፈወሳችሁ ይላል። ከጥቅሱ እንደ ተመለከትነው ጴጥሮስ ከኃጢአትና ከመተላለፋችሁ ተፈወሳችሁ ነው የሚለው። አሁን ደግሞ 6ኛውን ቁጥር እንይ። እኛ ሁላችን በማለት ይጀምርና የሁላችንን በደል በማለት ይደመድማል። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ሁላችን ይላል። በዚህ ክፍል ውስጥ ተመልከቱ፣ ሁላችን ይላል እንጂ አንዳንዶቻችን አለማለቱን እንድታስተውሉ ፈልጋለሁ። ይህን አቅ ግንዛቤ ውስጥ በማስገባት የችግራችን ሥረ መሠረት ምን እንደሆነ ታስባላችሁን? ነቢዩ ኢሳይያስ መልሱን ሲሰጥ ከእኛ እያንዳንዱ ወደ ገዛ መንገዱ አዘነበለ ይላል። እንግዲህ የችግራችን ዋናው ስረ መሰረት የእግዚአብሔርን መንገድ ይችላል ብለን በራሳችን መንገድ መሄዳችን ነው ማለት ነው። መጽሐፍ ቅዱስ ተጨማሪ ማብራሪያ ሲሰጥ ለሰው ቅን የምትመስል መንገድ አለች ፍጻሜዋ ግን የሞት መንገድ ነው ይላል። ምሳሌ 14 ቁጥር 12 ሌላው ማብራሪያ ደግሞ በመንገድ እርሱን ወቅ እርሱ ጎዳናህን ያቀናልሃል ይላል። ምሳሌ 3 ቁጥር 6 ምንም እንኳ ወገኖቼ ጌታ ኢየሱስ ክርስቶስ እኔ መንገድና እውነት ሕይወትም ነኝ በኔ በቀር ወደ አብ የሚመጣ የለም በማለት አስረግጦ ቢናገርም እኛ ግን የራሳችንን መንገድ መርጠናል። እግዚአብሔርም የሁላችንን በደል በርሱ ላይ አኖረ። ኢየሱስ ክርስቶስ መስቀል ላይ የሞተው በኔና በእናንተ በደል ምክንያት እንደሆነ ኢሳይያስ ግልጽ አድርጎታል። እርሱ ቅዱስ ነበር ምንም በደል ወይም አመጽ አልነበረበትም። ይሁን እንጂ በርሱ ሞት ደህንነትን እንድናገኝ በኔና በእናንተ ስፍራ መሞት ተገባው። መቼም ወገኖቼ ስለ ኢየሱስ መከራና ስቃይ ከዚያም አልፎ ሞትን ስናስብ ልባችን በርህራዬ ይላወሳል። በእንዲህ አይነቱ የንጹህ ሰው ሞት አዘን የማይሰማው በርግጥ ልበ ድንጋይ መሆን አለበት። አንድ ጊዜ የሰማሁት ወይም ያነበብኩት ታሪክ ትዝ ይለኛል። በጣም ገናናና ታዋቂ የነበረው የህዝብ መሪ ክሎቪስ ስለ ኢየሱስ ክርስቶስ ስቃይና ሞት ሲነገረው በድንገት ዘሎ በመነሳት ጎራዴውን መዞ ዘራፍ ዘራፍ አትንኩኝ ያዙኝ ልቀቁኝ እያለ ያቅራራ ወይኔ ወይኔ እኔና ሰራዊቴ ጌታ ኢየሱስ ክርስቶስ ሲሰቀል እዚያ ስፍራ ተገኝተን ብንሆን ኖሮ እነዚህን ወንበዴዎች ጉዳቸውን እናሳያቸው ነበር በማለት መናገሩ ይተከሳል። ይሁን እንጂ ወገኖቼ ክርስቶስ የኔና የናንተን አዘኔታና ከንፈር መምጠጥ አይፈልግም። እንድናለክስለትና ባጋርነት ከጎኑ ቆመን እንድንከላከልለትም ፈቃዱ አይሆንም። ትዝ ይላችሁ እንደሆነ መስቀሉን ተሸክሞ ወደ ጎልጎታ ሲሄድ ኋላ ኋላው እየተከተሉ ያለክሱለት ለነበሩ የኢየሩሳሌም ሴቶች እናንተ የኢየሩሳሌም ልጆች ለኔ ሳታልቅሱልኝ ለራሳችሁና ለልጆቻችሁ አልቅሱ። በርጥብ እንጨት እንዲህ የሚያደርጉ ከሆነ በደረቀውስ እንዴት ይሆን ነበር ያላቸው። ሉቃስ ምዕራፍ 23 ቁጥር 28 እና ቁጥር 31ን ተመልከቱ። ጌታ የነርሱን አዘኔታ እንዳልፈለገ ሁሉ የኔና የናንተንም አዘኔታ አይፈልግም። አንዳንድ ሰዎች ኢየሱስ የሞተው የሰማዕትነት አሟሟት ነበር የሚል አስተሳሰብ አላቸው። ይሁን እንጂ የርሱ ሞት የሰማዕት ሞት አልነበረም። እየዘመሩና እግዚአብሔርን እያመሰገኑ ክርስቶስ ከነርሱ ጋር መሆኑንም ያወጁ ለዓላማቸው እንደሞቱ ሰማዕታት አይነት አሟሟት አልነበረም የርሱ አሟሟት። እስቲ የክርስቶስን ሞት ከስጢፋኖስ ሞት ጋር እናነጻጽረው ወይም እናወዳድረው። ስጢፋኖስ በሚገደልበት ጊዜ እነሆ ሰማያት ተከፍተው የሰው ልጅም በእግዚአብሔር ቀኝ ቆሞ ያለው በማለት ተናግሯል። የሐዋርያት ሥራ ምዕራፍ 7 ቁጥር 56 ጌታችን ግን እንዲህ አይነት ሞት አልነበረም የሞተው። እግዚአብሔር እንኳን ፊቱን አዙሮበት ነበር። እግዚአብሔር እንኳን ትቶትም ነበር። ለዚህም ነበር መስቀል ላይ ሆኖ አምላኬ አምላኬ ለምን ተውከኝ በማለት የጮኸው። የዓለምን ኃጢአት ተሸክሞ ያላንዳች አጽናኝና አይዞ ባይ ነበር የሞተው ጌታችን። የኢየሱስን ስቃይና መከራ እንዲሁም አሰቃቂ ሞት ስናስብ የሚያስከፍለውን ዋጋ በመገንዘብ ከኃጢአት ልንርቅ ይገባን ነበር። ይሁን እንጂ ከሕይወት ተሞክሮ እንደምንረዳው ሰው ይህን ሲያደርግ አይደለም የሚስተዋለው። መጽሐፍ እንደሚል እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከእኛ እያንዳንዱ ወደ ገዛ መንገዱ አዘነበለ፣ እግዚአብሔርም የሁላችንን በደል በርሱ ላይ አኖረ። እርሱ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው። እርሱ በእኛ በኃጢአተኞቹ ምትክ ሞተ። ጌታ ያገኘው እርካታ ወይም ደስታን በተመለከተ ደግሞ እስቲ ቁጥር 3 ላይ ያለውን እናንብብ። እዚህ ላይ ቁጥር 3ን በድጋሚ እንድጠቅስ ይፈቀድልኝ። የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ ነው፣ ሰውም ፊቱን እንደሚሰውርበት የተናቀ ነው፣ እኛም አላከበርነውም ይላል። ክርስቶስ የሕማም ሰው ደዌንም የሚያውቅ ማለትም ደስታ ያልነበረው ሰው እንደሆነ ነው ከዚህ ጥቅስ መረዳት የሚቻለው። ቁጥር 4 ደግሞ በእውነት ደዌያችንን ተቀበለ ሕመማችንንም ተሸክሟል ይላል። እንግዲህ እርሱ የተሸከመው የሌሎችን ደዌና ሕማም እንጂ የርሱ የራሱ አልነበረም። እርሱ ራሱ ግን እግዚአብሔር የሰጠውን ሥራ በመፈጸሙ ደስተኛ ነበር። የዕብራውያን መልእክት ጻፊ ስለዚህ ጉዳይ ሲናገር በፊቱ ስላለው ደስታ ነውሩን ሁሉ ታክሶ ይላል። በእግዚአብሔር ዘንድ ተቀባይነት ያለው መስዋዕት በማቅረቡ ደስተኛ ነበር። መስቀል ላይ የሞተው ማንንም አስገድዶት ሳይሆን በፍጹም ፈቃደኝነት ነበር። ይህናስ መልክቶ ቁጥር 7 በሸላቾቹም ፊዝም እንደሚልበግ እንዲዋፉን አልከፈተም ይላል። ምናልባትም ይህን የምታደምጡ አንዳንዶቻችሁ የኔ ወንድም አሁንስ አበዛኸው፣ እንዲህ አይነቱን አነጋገርም ሆነ እንዲህ አይነቱን ሃይማኖት በፍጹም አልቀበልም፣ እግዚአብሔር ለእንደኔ አይነቱ ሰው መስዋዕት ይሆናል ብዬ አላምንም፣ መስዋዕት እንዲሆንልኝም አልጠየቅኩም ትሉኝ ይሆናል። አሁን ወገኖቼ መስዋዕት እንዲሆንላችሁ አልጠየቃችሁትም፣ ግን እስቲ አንድ ጥያቄ እንዳቀርብላችሁ እኔ ደግሞ ፍቀዱልኝ። መቼም የሰው ልጅ ይህን ዓለም በአደገኛ ሁኔታ ላይ እንደ ጣላት እንስማማለን አይደለም እንዴ? የሰው ልጅ በራሱ ጥረት ለዚህ ዓለም ችግር መፍትሄ መስጠት አለመቻሉ ግልጽ እየሆነ መጥቷል። ከንቱ ፍልስፍናና የውሸት ሳይንስ በመሞት ላይ ያለችውን ዓለማችንን ከገባችበት ማጥ ማውጣት አልቻለም። ሳይንስም ሆነ ፍልስፍና በብዙ አቅጣጫ ተሳስተዋል። ምናልባትም ስለ እግዚአብሔርና ስለ መጽሐፍ ቅዱስ የደረሱበት መደምደሚያም ስህተት ሊሆን ይችላል። እስቲ ለኔና ለናንተ ታላቅ መስዋዕት በመክፈል እንዲያድነን እግዚአብሔር አንድ ልጁን ሰጠን ብለን ለአንድ አፍታ እናስብ። ለዓለም ኃጢአት ቤዛ እንዲሆን መስቀል ላይ እንዲሞት እግዚአብሔር ፈቀደ ብለን እናስብ። ይህም እግዚአብሔር ሊያደርግልን የሚችለው የመጨረሻው አማራጭ ነበር ብለን እናስብ። ታዲያ እኛን ለማዳን እግዚአብሔር የገለጠውን ፍቅር ጥበብና ኃይል በቸልታ የምናልፈው ከሆነ እኛን ለማዳን ሌላ ምን ማድረግ ይችላል? ወገኖቼ የእግዚአብሔርን ስጦታ ችላ የማለቱን ጉዳይ አቅልለን ልንመለከተው አይገባም። የወንጌል ታሪክ በዚህ ብቻ አበቃም። የምናመልከው ያው የሆነውን ጌታ እንጂ ሞት አምላክ አይደለም። መሞት ብቻ ሳይሆን ሞትን ድል አድርጎ ከመቃብር ተነስተዋል ጌታችን። እንደገና ወደ ሰማይ በመመለስ በአሁኑ ጊዜ እንኳን በእግዚአብሔር ቀኝ ነው ያለው ኢየሱስ ክርስቶስ። አዎ እዚያም ሆኖ ስለኔና ስለናንተ ይማልዳል። ኢየሱስ ክርስቶስ የኔንና የናንተን አበሳ ሙልጭ አድርጎ አራክፎታል። ኢየሱስ ክርስቶስ አሳርፎናል ወዳጆቼ፣ አይደለም እንዴ? አዎ እሱ ማሳረፍን ያውቅበታል። ክቡራን አድማጮቼ የዛሬው ዝግጅታችን እዚህ ላይ ያበቃል። ሰዓቱም ከፊት ለፊቴ መዳረሱን እያሳየኝ መለያየታችን የግድ የሆነ ነው። ሌሊቱን ሙሉ ቁርበታችን ባረፈበት ስፍራ ሁሉ እግዚአብሔር ባርኮቱን ለእያንዳንዳችን ይስጠን በማለት እንሰናበታችኋለን። ደህና ደሩ። Yes, it's our home.